ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ችግር እየተፈጠረብን ከችግሩ ጀርባ እነማን እንዳሉ ማንረዳ አመራሮች ስለሆን አይደለም። ነገር ግን ከራስ በላይ ከፓርቲ በላይ ከፖለቲካ አስተሳሰብ በላይ ህዝብ ይበልጣል የሚል እምነት ስላለ
ከባህር ዳር በደረሰን ዘገባ የምትከታተሉት ነው። ቆየት ብሎ በእለቱ አብይ ርዕስ ይቀርባል።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አራት ነጭ ያልሆኑ የተወካዮች ምክር ቤት ሴት አባላት ላይ ጥቅስ ዘረኝነት የተንጸባረቀባቸው ናቸው የተባሉ አስተያየቶችን በተደጋጋሚ መሰንዘራቸውን ተከትሎ በፕሬዝዳንቱና በዲሞክራት አባላት መካከል የሚታየው መቃቃር እየበረታ ነው። ዝርዝሩን በመጽሔት ለጊዜ እናቀርባለን። ለምሽቱ ካሉን ሌሎች ርዕሰ ወሬዎች ውስጥ የፌዴራል ከፍተኛ ፍርድ ቤት የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዲሬክተርን ጨምሮ የአራት ተከሳሾች ጉዳይ በሌሉበት እንዲታይ ወስኗል። አንዱ ዜናችን ነው። የሱዳን የጦር ሰራዊትና ተቃዋሚ መሪዎች በቅርቡ የደረሱትን ስምምነት ተግባራዊ ማድረግ ሲጀምሩ የፖለቲካ ምህዳሩን ለሴቶች እንዲከፍቱ በጉዳዩ ዙሪያ የሚንቀሳቀሱ ተሟጋቾች ጥሪ አቅርበዋል። የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ሀገራቸው ከዩናይትድ ስቴትስ ጋር ለመደራደር ፈቃደኛ መሆኗን ተናገሩ። አያይዘው ግን ያን የምናደርገው የጣለችብንን ከባድ የመጣኔ ሀብት ማዕቀብ ካነሳች ብቻ ነው ብለዋል። ሌሎችም ዜናዎች አሉ።
እናስጠልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከታ ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሐምሌ 9/2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን ከተለመዱት የአጭር ሞገድና የሳተላይት ስርጭቶች በተጨማሪ በአሃዱ ኤፍኤም ሬዲዮ 94.3 ላይም ታገኙናላችሁ። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ኦድሬስ ሪጅስ እስከ 4 ሰዓት ድረስ አብረናችሁ ነን። በቅድሚያ የዕለቱን ዋና ዋና ዜናዎች። የፌዴራል ከፍተኛ ፍርድ ቤት የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዲሬክተርን ጨምሮ የአራት ተከሳሾች ጉዳይ በሌሉበት እንዲታይ ወሰነ። የአቃቤ ሕግ ምስክሮች በምን ጉዳይና በማን እንደሚመሰክሩም ለተከሳሽ ጠበቆች አቃቤ ሕግ ለይቶ እንዲሰጥ ታዟል። መለስካቸው አመሃ ዝርዝሩን ይዟል።
አቃቤ ሕግ ስልጣንን አላግባብ በመጠቀም በከባድ የሙስና ወንጀል ክስ ከመሰረተባቸው 26 የብሔራዊ መረጃና ደህንነት አገልግሎት የሥራ ኃላፊዎችና ሠራተኞች መካከል በጋዜጣ ጥሪ ተደርጎላቸው ያልቀረቡ አራት ተከሳሾች ጉዳይ በሌሉበት እንዲታይ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት ወሰነ። ፍርድ ቤቱ ይህን ውሳኔ የሰጠው በሚኒስትር ማዕረግ የአገልግሎቱ የቀድሞ ዋና ዲሬክተር በአቶ ጌታቸው አሰፋ፣ አቶ አጽብሃ ግደይ፣ አቶ አሰፋ በላይና አቶ ሽሻይል ኡል ላይ ነው። ቀደም ሲል በነበረው ቀጠሮ በታዘዘው መሠረት ተከሳሾቹ የጋዜጣ ጥሪ ተደርጎላቸው ዛሬም እንዳልቀረቡ አቃቤ ሕግ ማስረጃውን ጋዜጣ ለፍርድ ቤቱ አስረክቧል። አቃቤ ሕግ ለተወሰኑ ምስክሮቹ ጥበቃ እንዲደረግላቸው ያቀረበውን ጥያቄ በተመለከተ ፍርድ ቤቱ በሰጠው ትዕዛዝ ያከናወነውን እንዲያስረዳም ተጠይቋል። አቃቤ ሕግ በበኩሉ በተሰጠው ትዕዛዝ መሠረት ጥያቄውን አሻሽሎ ማቅረብ እንዳልቻለና ይህን የሚያጸድቀው ጠቅላይ አቃቤ ሕግ እንደሆነ ገልጿል። ፍርድ ቤቱ ግን ትዕዛዙ የተሰጠው አቃቤ ሕግ ጥያቄውን ለዳኞች በጽህፈት ቤት በኩል እንዲያቀርብ መሆኑን አስታውሶ ጥያቄው ወደፊት እንደሚታይ ገልጿል። ተከሳሾች በበኩላቸው አቃቤ ሕግ የቆጠራቸው ምስክሮች ከ160 ያላነሰ ቁጥር ያላቸው በመሆኑ የትኛው ምስክር በምን ጉዳይ እንደሚመሰክር ለይቶ እንዲሰጠን ይታዘዝልን ሲሉ የተከሳሽ ጠበቆች ለፍርድ ቤቱ አመልክተዋል። ፍርድ ቤቱም የተከሳሾች ጠበቆች በጠየቁት መሠረት ከሐምሌ 18 በፊት አቃቤ ሕግ ለይቶ እንዲሰጣቸው አዟል። አቃቤ ሕግ ጉዳይን ያስረዱልኛል ብሎ የቆጠራቸውን ምስክሮች ለሐምሌ 18፣ 23፣ 24፣ 25 እንዲሁም ለነሐሴ 7ና 8 2011 ዓ.ም እንዲያቀርብ ቀጠሮ ይዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። የሱዳን ጦር ሰራዊትና ተቃዋሚ መሪዎች በቅርቡ የደረሱትን ስልጣን የመጋራት ስምምነት ተግባራዊ ለማድረግ ሲጀምሩ የፖለቲካ ምህዳሩን ለሴቶች እንዲከፍቱ በጉዳዩ የሚንቀሳቀሱ ተሟጋቾች ጥሪ አቅርበዋል። ሱዳን እንደ ነጻ ሀገር ባሳለፈቻቸው 63 ዓመታት ውስጥ በአብዛኛው ሴቶች በባህላዊ ምክንያቶችና በሌሎችም ገደቦች ሳቢያ በፖለቲካ ተሳትፎ ሳይኖራቸው ቆይተዋል። በተለይም በቀድሞ የሀገሪቱ ፕሬዚዳንት አልበሽር የ30 ዓመታት አገዛዝ በህዝባዊ ጉዳዮች እንዳንሳተፍ ተገልለን እና ተከልለን ኖረናል ሲሉም ያማርራሉ። ባለፈው ሳምንት ወደ ተደረሰው የስልጣን መጋራት ስምምነት ባመሩበት የተቃውሞ እንቅስቃሴዎች ሴቶች እንደተሳተፉ በመቀስቀስ ከረዱት የሴቶች መብት ተሟጋቾች አንዷ ማናል በሽር ሴቶች መብታቸው ይከበር ዘንድ ድምጻቸውን የሚያሰሙበት ጊዜ አሁን ነው ብለዋል። የሱዳን የስልጣን መጋራት ስምምነት ቢያንስ 40 ከመቶ የምክር ቤት መቀመጫዎች በሴቶች መያዝ እንዳለበትም ያስቀምጣል። ስምምነቱ በአፋጣኝ ተግባራዊ እንዲደረግ የሴቶች መብት ተሟጋቾች አሳስበዋል።
ኮንጎ ዲሞክራሲያዊት ሪፑብሊክ ውስጥ የቀጠለው ያሁኑ የኢቦላ ወረርሽኝ ከወትሮ በተለየ ሁኔታ የከበደ ጉዳት እያደረሰ ያለው በህፃናት ላይ መሆኑን የተባበሩት መንግስታት የህፃናት አጣዳፊ ድጋፍ ፈንድ ዩኒሴፍ አስታወቀ። በኢቦላ ቫይረስ ከተያዘው ሰው ወደ 1/3 የሚሆኑት ህፃናት መሆናቸውን ድርጅቱ መግለጹን ሊሳ ሽላይን ከጄኔቭ ዘግባለች። ሰለሞን አባተ ያቀርባል።
ኮንጎ ውስጥ ለኢቦላ ከተጋለጠው ከ2500 በላይ ከሆነ ሰው ወደ 1670 በዚሁ ቫይረስ ምክንያት ሞቷል። ለኢቦላ ከተጋለጠው ሰው 750ዎቹ ህፃናት መሆናቸውንና በተለይ ዕድሜያቸው ከአምስት ዓመት በታች የሆኑት ከባድ ጉዳት የደረሰባቸው መሆናቸውን የዩኒሴፍ ቃል አቀባይ ማሪክሲ መርካዶ ለቪኦኤ ተናግረዋል። ከአጠቃላዩ የመጋለጥ መጠን 40 ከመቶውን እንደሚሸፍንና የሞቱም ቁጥር በህፃናቱ ላይ እንደሚበረታ መርካዶ አመልክተዋል።
The case fatality ratio or the number of cases who die among this group of under 5
እድሜያቸው ከአምስት ዓመት በታች በሆነ ህፃናት ላይ የሚደርሰው የሞት መጠን 77 ከመቶ ይሆናል። ይህ መጠን በአጠቃላዩ ህዝብ ውስጥ ከሚታየው 67 ከመቶ ጋር ሲነጻጸር ህፃናቱ ከአዋቂዎቹ ይልቅ ይበልጥ ለአደጋ የተጋለጡ መሆናቸውን ያሳያል።
ኢቦላ ህፃናቱን የሚጎዳው በተለየ ሁኔታና መንገድ መሆኑን የጠቆሙት የዩኒሴፍ ቃል አቀባይ የሚያስፈልጋቸውን ክብካቤም በህክምናውም በስነ ልቦናም የተለየ መሆን እንደሚገባው ተናግረዋል። የሚሰጣቸው መድኃኒት በመጠን ያነሰ ቢሆንም ያው ለአዋቆቹ የሚታዘዘው አይነት መሆኑንና ለተቅማጥ፣ ለአንጀት ውስጥ ጥገኛ ተውሳኮች ህክምናና የተለየ አመጋገብ እንዲያገኙ ማድረግም እንደሚያስፈልግ አስታውሰዋል። ከወላጆቻቸው ጋር የተለያዩ ወይም በኢቦላ ምክንያት ወላጆቻቸውን ያጡ ህፃናት ከሀዘናቸው እንዲጽናኑ ለማድረግም የተራዘመ የስነ ልቦናና ማህበራዊ ድጋፍ ሊደረግላቸው እንደሚገባ አሳስበዋል። ኮንጎ ውስጥ ለህፃናቱ ድጋፍ እየሰጡ ያሉት በተናጠል የተመደቡላቸው ቀደም ሲል ለኢቦላ ተጋልጠው የዳኑና ሰውነታቸው ቫይረሱን መቋቋም የሚችል አስታማሚዎች መሆናቸውን መርካዶ አመልክተዋል።
ዲሞክራቶች የሚመሩት የዩናይትድ ስቴትስ የተወካዮች ምክር ቤት በፕሬዝደንት ዶናልድ ትራምፕ ሁሉም ነጮች ያልሆኑ አራት ሴት የምክር ቤት አባላት ላይ ያነጣጠረ ዘረኛ አስተያየት የሚያወግዝ ያሉት ውሳኔ ላይ ዛሬ ድምጹን ይሰጣል። ፕሬዝደንት ትራምፕ በሴት አባላቱ ላይ በተወካዮች ምክር ቤት አባላቱ ላይ ዘረኝነት የተንጸባረቀባቸው ናቸው የተባሉ አስተያየቶችን በተደጋጋሚ መሰንዘራቸውን ተከትሎ በፕሬዝደንቱና በዲሞክራቶች መካከል ያለው መቃቀር እየበረታ መሄዱ ተመልክቷል። በመጽሔት ክፍለ ጊዜ ዝርዝሩን እናቀርባለን። ለሰዓቱ ያለን ዜና በዚሁ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጅታየነን ባለም ዜና የጀመረው መደበኛ ፕሮግራማችን በ22 እና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ በአዲስ አበባው አሃዱ ሬዲዮ FM 94.3 ላይና እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶቻችን አንድ ሁለቱን ለቅምሻ እናሰማ።
አማራ ክልል የአማራ ህዝብ ጎግጃለ ቃዱስ ሆል የአማራ ክልል መንግስት መዋቅሩ እስከው አላደስ መንግስት እየተደራደረ አይደለም ምንም ሲባል በመንግስት ሳይንቲፊክ በሆነ መልኩ በተለይ በተለይ አማራ ክልል ይህ ሲቀርብ ቆይቷል። አይ ይሄ ሆን ብሎ እንዲህም የተከነሰት ያው መመላለስ የነበረው አሁን ፋክቱ ከመስማማት ውጭ ሌላ አማራጭ የለም። ሀገራችን መንታ መንገድ ላይ አለች። ብዙ ጊዜ መልካም ድሎችን አጣለች። መልካም ድልስ ያጣሽ ደግሞ ጉልበተኛ ነን የሚሉት ወይ ደግሞ አቅም አለን የሚሉት የፖለቲካ ኃይሎች ከነጻነት ከኩልነት ከፍትሃዊነት እና ከዲሞክራሲ ይልቅ ጉልበታቸውን ተጠቅመው ፍትሃዊነትን ወይም ደግሞ ጉልበት ተጠቅመው የተሻለ አቅም እናገኛለን ብለው በማለማቸው ነው።
የቀደሙት አቶ የማነ ካሳ በመቀሌ ዩኒቨርሲቲ የህግ መምህርና አሳቾን ተከትለው የተማቸዋቸው ደግሞ አቶ ባንታዮሽ ፈራው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ባለፈው ሳምንት መገባደጃ ላደረጉት ክርክር የመጨረሻ ክፍል በሁለተኛው አጋማሽ ተጠብቋቸው በሰጣ ገባ ይመለሳሉ። ወደ እለቱ አቢር እስከ መሻገራችን በፊት ሌሎችንም እናስታውስ። ቆንጀት ጥሩ ከሚቀርቡት የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደህዴን ማዕከላዊ ኮሚቴ ላለፉት 10 ተከታታይ ቀናት ያካሄደው ስብሰባ አገራዊ የሰላምና የጸጥታ ሁኔታዎችን አህጉራዊ ዓለም አቀፋዊ ሁኔታዎችንም ያገናዘበ ግምገማ አካሄጃለሁ ሲል ትላንት ማምሻውን ባወጣው መግለጫ አስታውቋል። ድርጅቱ በደቡብ ክልል የሚነሱ የክልልን ሁን ጥያቄዎችን ለመፍታት በበቂ መረጃና ዕውቀት እንዲሁም ህዝቡን ባሳተፈ መንገድ ለመመለስ ረጅም ወራት ወስጃለሁ ይላል ቆየት ብሎ ከሚቀርብ ውስጥ ነው። አሁን ወደ እለቱ አብይ ርዕስ።
ችግሮች ሲፈጠሩ ከችግሮች ጀርባ እነማን እንዳሉ የማንረዳ አመራሮች ሆነን ሳይሆን ለአማራ ህዝብ ህልውናና ለኢትዮጵያ አንድነት ስንል አስፈላጊውን መስዋዕት ለመክፈል ቆርጠን የተነሳን ከፓርቲ በላይ ህዝብ ይበልጣል የሚል አስተሳሰብ ስላለን ነው። ይህን ያሉት የአማራ ዲሞክራሲያዊ ፓርቲ የማዕከላዊ ኮሚቴ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለሃይ ናቸው። ለዝርዝሩ አስቴር ምስጋናው ከባህር ዳር።
የአማራ ዲሞክራሲያዊ ፓርቲ አዲፓ የስራ አስፈጻሚና የማዕከላዊ ኮሚቴ አባላት በክልሉ ወቅታዊ ጉዳዮች እንዲሁም ባለፈው አንድ አመት ውስጥ በለውጡ የመጡ ትሩፋቶችንና ተግዳሮቶችን ገምግሟል። የአዲፓ የማዕከላዊ ኮሚቴ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለኝ ትላንት በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ባለፈው አንድ አመት ውስጥ በክልሉ የዲሞክራሲ ምህዳሩን ለማስፋት የአማራ ህዝብን ጥያቄዎች ለመመለስ የሚያስችል ስራዎች ተሰርተዋል። በዚህም መልካም ጅማሮች ታይተዋል ብለዋል።
ከማንነትና ከወሰን ጋር ተያይዞ በተመሳሳይ ከህገ መንግስት ይሻሻል ጥያቄ ጋር ተያይዞ ከፌደራሊዝሙ ስርዓቱ ጋር አንዳንድ መታረም ያለባቸው ጉዳዮች አሉ፣ መስተካከል አለባቸው በሚለው ጥያቄ ጋር ተያይዞ በሐሳብ ደረጃ ወደ መድረክ የቀረበበትና ዲሞክራሲያዊ ትግል የተጀመረበት ሁኔታ ነው ያለው። ይሄ እንደ ውጤት መታየት አለበት፣ እንደ ጅምር ውጤት መታየት አለበት።
በለውጡ ካጋጠሙት ተግዳሮቶች ዋነኞቹ ደግሞ የህግ የበላይነት አለመከበር፣ የዜጎች መፈናቀል እና የኢንቨስትመንት እንቅስቃሴ መዳከም መሆናቸውን ኮሚቴው የገመገመ መሆኑን የገለጹት አቶ አብርሃም ለዚህ ሁሉ ችግሮች ደግሞ በውጭም ሆነ በውስጥ ያሉ የአማራን ህዝብ ለመነጣጠልና ክልሉን ለመበታተን አድፍጠው የሚሰሩ የጥፋት ኃይሎች የሴራ ውጤት መሆኑን ተገንዝበናል ነው ያሉት። ከሰሞኑ በህወሓትና ባዴፓ መካከል የእርስ በርስ የቃላት ጦርነት መወራወር ይታያል። ይህ አካሄድ ደግሞ በሀገር ደህንነትና በህዝቦች አብሮ የመኖር ህልውና ላይ አደጋ መጋረጡን የሚያሳይ ነው። አዲፓ ይህንን አደጋ ለመታደግ ምን ያሰበው ነገር አለ ተብለው ከጋዜጠኞች ለተነሳላቸው ጥያቄ አቶ አብርሃም ሲመልሱ አዲፓ ለአማራ ህዝብ ህልውናና ለኢትዮጵያ አንድነት መስዋዕትነት ለመሆን የሚሰራ ድርጅት ነው ብለዋል።
የአማራ ዲሞክራሲያዊ ፓርቲ አቋሙ አንድና አንድ ነው። ህዝብንና አገርን ማዕከል ያደረገ ለሀገራችን ዲሞክራሲያዊ አንድነት ማንኛውንም መስዋዕትነት ለመክፈል የተዘጋጀ ዲሞክራሲያዊ ፓርቲ ነው። የአማራ ዲሞክራሲያዊ ፓርቲ የአማራ ህዝብ የተለየ ጥቅም ያገኝ የሚል ጥያቄ የለው። ከኢትዮጵያ ብሔር ብሔረሰቦች ህዝቦች ጋር ፍትሃዊ በሆነ መንገድ ዲሞክራሲያዊ በሆነ መንገድ ሊያገኘው የሚገባውን ጥቅም በእኩል ተጠቃሚነት መርህ መሰረት ይጣቃል የሚል ጥያቄ ነው ያለው። አማራንን ስንል ኢትዮጵያዊ ነን፣ ኢትዮጵያዊ ነን ስንል አማራነታችንን አንዘነጋ። እኛ በተደጋጋሚ ነገሮችን በትግስት ማለፍ ነው የምንፈልገው። ለህዝብ ስንል፣ ለኢትዮጵያ ህዝብ ክብር ስንል፣ ፓርቲዎች ለሚመሩት ህዝብ ክብር ስንል አብዛኛውን ጉዳይ በትግስት ማለፍ ነው የምንፈልገው። ከዚህ በፊት ጥቃት አልሰነዘርብን ብሎ አይደለም፣ ነገር የማይገባን አመራሮች ስለሆን አይደለም። ችግር እየተፈጠረብን ከችግሩ ጀርባ እነማን እንዳሉ ማንረዳ አመራሮች ስለሆን አይደለም። ነገር ግን ከራስ በላይ ከፓርቲ በላይ ከፖለቲካ አስተሳሰብ በላይ ህዝብ ይበልጣል የሚል እምነት ስላለን፣ ስለዚህ ዛሬም ነገም ያዲፓ እምነት ከራስ በላይ ህዝብ ከራስ በላይ አገር ስለሆነ ለአማራ ህዝብ እና ለኢትዮጵያ ህዝብ አስፈላጊውን ትግል እያደረግን ስለምንቀጥል በጉንጭ አልፋ ክርክር ጊዜያችንን እናጠፋ የፓርቲ ስብስብ አይደለንም የሚል አጠቃላይ ምላሽ ነው ያለኝ።
በአማራ ህዝብ ላይ የሚፈጸመው የሐሰት ትርክት ትክክል እንዳልሆነ የኢትዮጵያ ብሔር ብሔረሰቦችና አጋር ፓርቲዎች እያረጋገጡ እንደሆነም ተናግረዋል።
የአማራን ህዝብ ከትምክህት ትርክት ጋር አያይዞ አቀናጅቶ የመረዳት ዝንባሌ ግራንድ በሆነ መንገድ የኢትዮጵያ ብሔር ብሔረሰቦች እህት ድርጅቶች አጋር ፓርቲዎች በዚህ ጉዳይ ላይ ምንም አይነት ብዥታ የላቸው። በተለያዩ መድረኮች ተገናኝተናል። በአማራ ህዝብ ላይ የሚፈጸመው የፖለቲካ ሴራን ማዕከል ያደረገ ያልተገባ ትርክት ትክክል አይደለም የሚል አቋም እያዙ የመጡበት ሁኔታ ነው ያለው። ይሄ እንደ ድል መወሰድ አለበት ብዬ አስባለሁ።
በመጨረሻ የክልሉን ህዝብ በጎጥ ለመከፋፈል ለሚጥሩ ኃይሎችና በገበያ ላይ ምክንያታዊ ያልሆነ የዋጋ ጭማሬ በሚያደርጉ ኃይሎች ላይ ቁጥጥር እንደሚጀመር ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሂደን ማዕከላዊ ኮሚቴ ላለፉት 10 ተከታታይ ቀናት ባካሄደው ስብሰባ ሀገራዊ የሰላምና ጸጥታ ሁኔታዎችን ከአህጉራዊና ዓለም አቀፋዊ ሁኔታዎች ጋር ያገናዘበ ግምገማ ማካሄዱን ትናንት ማምሻውን ባወጣው መግለጫ አስታውቋል። ድርጅቱ በደቡብ ክልል የሚነሱ የክልል እንሁን ጥያቄዎችን ለመፍታት በበቂ መረጃና እውቀት እንዲሁም ህዝቡን ባሳተፈ መንገድ ለመመለስ ለሰባት ወራት ያስጠናሁት ባለው ጥናት ላይ መወያየቱን ጠቅሶ ሁሉንም የክልሉን ህዝቦች ተጠቃሚ የሚያደርግ ውሳኔ ማስተላለፉን አስታውቋል። መግለጫው አሻሚ ነው ያሉ መግለጫውን የተከታተሉ ምሁራን በበኩላቸው ግልጽ አይደለም ሲሉ አስተያየት ሰጥተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ዝርዝሩን ያዘው።
ደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ኮሚቴ ላለፉት 10 ተከታታይ ቀናት በአዲስ አበባ ባካሄደው ስብሰባ በወቅታዊ ሀገራዊና ክልላዊ የፖለቲካና የጸጥታ ሁኔታ በተመለከተ በእስካሁን ድረስ የታዩ አዎንታ ውጤቶችን የሚፈታተኑ ጉዳዮች መኖራቸውን ገምግሟል ይላል መግለጫው። ማዕከላዊ ኮሚቴው በኢህአዴግ መሪነትና በህዝቦች ተሳትፎ የተጀመረው የለውጥ እንቅስቃሴ እንዳይቀለበስ ሁሉም አካላት በጋራ የኃላፊነት መንፈስ መንቀሳቀስ እንደሚገባቸው ማስመሩን ጠቅሷል። ለውጡ በጥንቃቄ ካልተያዘ የሀገርን ህልውና የሚፈታተንና ህዝቦችን ስጋት ውስጥ ሊያስገባ የሚችል ነባራዊ ሁኔታዎች የተስተዋሉ መሆናቸውን ማዕከላዊ ኮሚቴው መገንዘቡን ገልጧል። በክልል መደራጀት ጥያቄ የህዝቦች ህገ መንግስታዊ መብት መሆኑን ድርጅቱ እንደሚገነዘብ የገለጸው የአቋም መግለጫው ማዕከላዊ ኮሚቴው በክልል የሚነሱ ተጨማሪ ክልል ሆነው የመደራጀት ጥያቄዎች ላይ ጊዜ ወስዶ በጥልቀት ኃላፊነት በተሞላበትና በሰከነ ሁኔታ መምከሩን ነው ያሳወቀው። ባለ 6 ነጥብ የአቋም መግለጫ አውጥቷል። ለፌደራሊዝም ስርዓት ይበልጥ መጎልበትና ቀጣይነት ለመታገል ድርጅቱ አቋም መያዙና የፍትሃዊ ተጠቃሚነት ችግሮችን ለመፍታት የሚያስችሉ አዳዲስ አሰራሮችን ተግባራዊ በማድረግ በክልሉ ያሉ ህዝቦች በጋራ መልማት እንዳለባቸው በመግባባት ህዝቡን ባሳተፈ ሁኔታ የክልሉን ህገ መንግስት ከማሻሻል ጀምሮ ዝርዝር የህግ ማዕቀፎች እንደሚዘጋጁ መግለጫው ገልጧል። ከዚህ በተጨማሪ ድርጅቱ በመግለጫው እንዳለው በኢህአዴግ እህት ድርጅቶች መካከል ያለው መፈረካከስ ከድርጅታዊ ዲሲፕሊን ውጪ የሚወጡ መግለጫዎችና ይህንን ተከትሎ የደረሱ ያሉ ድምዳሜዎች ከኢህአዴግ መሪ ውጪ መሆናቸውን በመገምገም የትኛውም አይነት የሐሳብ ልዩነቶችን እንደወትሮ ሁሉ በድርጅቱ ባህል መሰረት ማስተናገድ እንደሚገባ ተመልክቷል። በሌላ መልኩ ዲሄድን በውስጡ ያሉ ችግሮችን ታግሎ የሚያርምና የሚያጋጥሙ ችግሮችና ፈተናዎችን ከህዝቡ ጋር በመሆን የመፍታት ባህልና ልምድ ያለው ድርጅት መሆኑን ገልጠው ከዚህ ውጪ እናውቅልሃለሁ በሚል መንገድ ከሩቅ የሚሰነዘሩ ሂደቱን ያልተከተለ አመራር የማይቀበል መሆኑን ማዕከላዊ ኮሚቴው አስገንዝቧል። ይሁን እንጂ የተኛው ኃይል ከሩቅ ጫና እየፈጠረበት እንደሆነ መግለጫው የሰጠው ማብራሪያ የለም። መግለጫውን የተከታተሉ የአዋሳ ዩኒቨርሲቲ የህግ ትምህርት ቤት መምህር አቶ ፍላታ ግግሶብ በክልል የመድራጀት ጥያቄ በተመለከተ የተሰጠው መግለጫ አይስማሙም። ሁሉም ጉዳይ በመግለጫው ይዘረዘራል ተብሎ ባይጠበቅም የክልል ጥያቄዎችን በተመለከተ ደህደን ራሱ ተምታቶበታል ይላሉ። መግለጫውም አሻምና ግልጽ አልሆነ ብለውታል። ድርጅቱም በለውጥ ጎዳና ውስጥ አልገባም ሲሉ ከሰዋል።
የሚገርመው የክልል ጥያቄዎችን በተመለከተ የሄደበት አግባብ ነው። አንደኛው ምን ይላል? ሳይንሳዊ ጥናት አስደርጌ ለሰባት ነው ለስንት ወራት አካባቢ በደንብ ተጠንቶ በሙራን ተጠንቶ አካሄዱ ታማኝ የሆነ ነገር ውጤቱ ደርሶ ውጤቱ ላይ ተወያይቻለሁ ይላል። ውጤቱ ምን እንደሆነ ስቲል አልገለጸልም ግን ውጤቱ ላይ ተወያይቼ እንደውም ሐላፊነት በተሞላበት መንገድ ተወያይቼ አቅጣጫ አስቀምጫለሁ ይላል። ሌላ ጊዜ ምን ይላል? መላው ህዝብ ምክክርና ውይይት የሚያደርግበት ውሳኔ ወደፊት ወስናለሁ ነው ማለት። ህዝባዊ የሆነ ጥናት አድርጌያለሁ ካለ እዚህ ጋር እንደገና መላው ህዝብ እንዳድስ ውይይት የሚያደርግበትም ውሳኔ ወደፊት ወስናለሁ ማለት እንድምታ ያለው መግለጫ መስጠት ከፍተኛ የተምታታ ነገር መኖሩ ወይም የሆነ ፍራቻ ለመግለጽ የፈራው ትልቅ ነገር መኖሩ ነው የሚያሳየው። በዚህ ረገድ ሁለት አማራጮችን ነው ያስቀመጠው። በአንድ ወገን ህዝቦች ተፈቃቅደው አንድ ላይ ለመኖር አብሮ ለመቀጠል በወሰኑት መሰረት ይላል። ሁለተኛው ደግሞ በአስረኛው ጉባኤ አቅጣጫ ባስቀመጥኩበት መንገድ። ስለዚህ በአንድ ወገን የህዝቦችን አብሮ የመኖር ፍላጎት ባከበረ መልኩ ወደፊት ተወያይተው ማለት፣ በሌላ ወገን ደግሞ በአስረኛው ድርጅታዊ ስብሰባ በያዘው አቋም ይፈታል የሚል በጣም ድፍን ነገር ነው ያስቀመጠው። በነገራችሁ ላይ እዚህ ክልል ላይ ዋናው የጸጥታም የደህንነትም ችግር የህዝቦች ጥያቄ አለመመለስ። ደህደን እንደውም በዚህ ስብሰባ ይህንን ችግር ፈቶ ግልጽ የሆነ ወጥ የሆነ አቋም ይዞ ይቀርባል የሚል እምነት ነበረን። ዋናውን ችግር ለመፍታት ዙሪያ ጥምጥም ነው ሄደው ማለት ነው።
በክልል የመደራጀት ጥያቄ ህገ መንግስታዊ መብት መሆኑን አጽንኦት የሰጡት በአዋሳ ዩኒቨርሲቲ የማህበራዊ ሳይንስና የስነሰብ ኮሌጅ ዲን ዶክተር ዳኝ ሽብሩ መግለጫው ስለ አብሮነትና አንድነት ያነሳውን ሀሳብ ሁሉንም የሚያግባባ መሆኑን ገልጠው ሌሎች የመግለጫው ሀሳቦች ግን ግራ እንዳጋባቸው ተናግሯል።
መግለጫው ላይ የደቡብ ብሔሮች ብሔረሰቦችና ህዝቦች በጋራነት አንድነት ኢትዮጵያዊነት ስሜት በጋራ እንደነበሩ ተጠንክረው መቀጠል አለባቸው መስራት አለባቸው ሀገራቸውን ዳይቨርሲቲ ውበት ነው ልዩነት ውበት ነው የሚለውን ነገር ምንም ችግር የለው። ወደ ደቡብ ክልል በምትመጣበት ጊዜ ግን ደቡብ ተብሎ ነው በጣም ብዙ ብሔረሰቦችን በቋንቋም ይሁን በብሔረሰብ በህገ መንግስቱ ትርጓሜ አንድ ላይ መሆን የማይገባቸውን ወይም ኢንተረስታቸው ባልሆነ ሁኔታ ብዙ መርጅ ተደርጎ ነው ይሄ የደቡብ ክልል የተሰፋው። እኔ አግባብ አይደለም የሲዳማ ህዝብም ጥያቄ ፍትሃዊ ጥያቄ ነው አግባብ ጥያቄ ነው ባይነኝ። አይደለም የሲዳማ ህዝብ ቀርቶ ሌላውም ህዝብ የሚጠይቀው ጥያቄ በእኔ አግባብ ነው ባይነኝ።
ምሁራን ለቪኦኤ በሰጡት አስተያየት በመብት ጥያቄ ሽፋን የሚደረጉ የትኛውም የመደበኛ እንቅስቃሴዎችን ስርዓት ለማስያዝ እንዲሁም የህዝቦችን ሰላምና ጸጥታ ማረጋገጥና የህግ የበላይነትን ማስከበር ለድርድር የማይቀርብ መሆኑን ማዕከላዊ ኮሚቴው ከድምዳሜ መድረሱ የሚያስማማ መሆኑን ገልጧል። ነገር ግን የትኛው የመደበኛ አደረጃጀት ችግር እንደፈጠረ ወይም እየፈጠረ መሆኑን አይገልጥም መግለጫው ብሏል። ለሰላምና ጸጥታ ጉዳይ ትኩረት መሰጠቱ ተገቢ ነው ያሉት ዶክተር ዳኜ ህዝቡም የበኩሉን ድርሻ ማበረከት እንዳለበትና ያልተጨበጠ ወሬ ከማሰራጨትም ሆነ ያልተረጋገጠ የማህበራዊ ሚዲያ ሐሰት መረጃ ከመጠቀም መቆጠብ እንደሚገባም ተናግሯል። በፌዴራሊዝም ስርዓትና በፍትሃዊ ተጠቃሚነት ዙሪያም ድርጅቱ የያዘው አቋም የሚያስማማቸው መሆኑን ምሁራን ተናግሯል።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን አመሰግናለን። ከደቡብ ኢትዮጵያ ተከታዩ ዘገባ ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ አራት ነጭ ያልሆኑ የተወካዮች ምክር ቤት ሴት አባላት ላይ ዘረኝነት የተንጸባረቀባቸው ናቸው የተባሉ አስተያየቶችን በተደጋጋሚ መሰንዘራቸውን ተከትሎ በፕሬዝዳንቱና በዲሞክራቶች መካከል ያለው መቃቃር እየበረታ መሄዱ ተዘገበ። ፕሬዝዳንቱ አራቱን ሴቶች የምክር ቤት አባላት ወደ መጣችሁባቸው አገሮች ተመለሱ ነበር ያሏቸው። በዋይት ሃውስ የአሜሪካ ድምጽ ራዲዮ ዘጋቢ ፓትሲ ዊዱ ኩስዋራ ዝርዝር ይዛለች። አዳነች ፍሳይ ታቀርባለች።
ዛሬ በዋይት ሃውስ ቤተ መንግስት ግቢ ያለውን የቦሊስቲክ ሚሳይል መከላከያ መሳሪያን ያካተቱ በአሜሪካ የተሰሩ ምርቶች ክብር የሚያገኙበት ቀን እንዲሆን ነበር የታሰበው። ሆኖም ሁኔታዎች ወዲያውኑ ተለወጡ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስለ አራቱ ነጮች ያልሆኑ የምክር ቤት አባላት ሴቶች ሲናገሩ
If you're not happy here, you can leave.
አገራችንን ከጠላችሁ እዚህ ደስተኞች ካልሆናችሁ መሄድ ትችላላችሁ።
ፕሬዝዳንቱ ይህን ያሉት ትውልደ ሶማሊያ አሜሪካዊት ኤልሃን ዑመር በመትገኝባቸው ነጮች ያልሆኑ አራት ሴቶች የምክር ቤት አባላት ላይ በትዊተር ስለሰነዘሩት ጥቃት ሲጠየቁ ምላሽ በሰጡበት ወቅት ነው። ከአራቱ የምክር ቤት አባላት አሜሪካ ያልተወለደችው ኢልሃን ዑመር ብቻ ናት።
When I hear the way they talk about our country, when I hear the
ስለሀገራችን ያላቸውን አነጋገር ስሰማ የሚጠቀሙትን ጸረ ሴማዊነት ቋንቋ ሳዳምጥ በእስራኤል ላይ ያላቸውን ጥላቻና አልቃይዳን ለመሳሰሉት ጠላቶች ያላቸውን ፍቅር ሳስተውል ይህ ዲሞክራሲያዊውን ፓርቲ አይጠቅምም የሚል እምነት እንዳለኝ እነግራቸዋለሁ።
ፕሬዝዳንቱ ያነጣጠሩባቸው ነጮች ያልሆኑ ሴቶች የተወካዮች ምክር ቤት አባላት ከዑመር ሌላ አሌክሳንድሪያ ኦካሲዮ ኮርቴዝ፣ ራሽዳ ታሊብና ኤያና ፕሬስሊ ናቸው። የፕሬዝዳንቱን አነጋገር ዘረኛ ነው በማለት አውግዘውታል። ኤልሃን ዑመር
He would love nothing more than to divide our country based on race, religion, gender, orientation.
ሀገራችንን በዘር፣ በሃይማኖት፣ በጾታ፣ በግንዛቤ ወይንም በኢሚግሬሽን እና በሁሉም መንገዶች ከመከፋፈል በላይ የሚያፈቅሩት ነገር የለም። ምክንያቱም ያለንን ልዩነት ሁሉ አጥብበን አብረን የምንሰራበት አንድነት እንዳይኖር የሚጠቀሙበት መንገድ ወይንም የሚያውቁት ዘዴ ይህ ብቻ ነውና።
ፕሬዝዳንቱ በአራቱ የምክር ቤት አባላት ላይ የቃላት ጥቃት የከፈቱት አስተዳደራቸው በሀገሪቱ ደቡባዊ ድንበር ጥገኝነት ለሚጠይቁ የውጭ ሀገር ተወላጆች ከባድ የሚያደርግ ለውጥ ማድረጉን ባስታወቀበት ወቅት ነው። ባለፈው ሰኞ ይህ የተደረገው አዲስ ህግ ህጋዊነት ስለሌለው ፍርድ ቤት ይቀርባል ይላሉ ነቃፊዎች። የአሜሪካ ፕሮግረስ ማዕከሉ ቶም ጃዌት ያብራራሉ።
Congress said very clearly that if you pass through a safe third country
ያገሪቱ ምክር ቤት በግልጽ የተናገረው ነገር አለ። በስምምነቱ መሰረት አስተማማኝ በሆነች ሌላ ሶስተኛ ሀገር በኩል ካለፍክ ጥገኝነት ከማግኘት ትታገዳለህ። ይህ አስተዳደር በበኩሉ አዲስ ህግ እናወጣለን እያለ ነው። በማንኛውም ሶስተኛ ሀገር በኩል ካለፍክ ጥገኝነት አታገኝም የሚል ነው።
ትራምፕ በተጨማሪም አስተዳደራቸው በሀገሪቱ ዙሪያ ያሉትን ህጋዊ የመኖሪያ ፈቃድ የሌላቸው ፍልሰተኞችን ማሰሩን እንደሚቀጥል ተናግረዋል። እስካሁን ባለው ጊዜ ግን ፕሬዝዳንቱ ይደረጋል ባሉት ደረጃ ሰፊ የማሰር እርምጃ አልተወሰደም።
አዳነች እናመሰግናለን። ቆንጅት ወደ ሙዚቃ ግብዣችን ከመሻገራችን በፊት ጥቂት ሰከንዶች አሉን። ወቅታዊ ጉዳዮች ላይ ያተኮሩ በርካታ አስተያየቶች ይደርሱናል። ወዲሁም ደግሞ ማስተዋቂያዎች አሉን። አንደኛው ማስተዋቂያ ባይሆን ላስታውስና በአዲስ አበባው አህዱ ራዲዮ ኤፍኤም 94.3 ላይ የሚቀርብ መሆኑን የኤፍኤም የመከታተል ዕድል አላቸው እንዲሁ እናስታውስና ምላሻቸውንም እንዲሰጡን እንፈልጋለን። በአሐዱ የሚከታተሉ አድማጮቻችንና እንዲያደርሱን እናስታውስ። ማስተዋቂያውን እንድናቆየው ይመስላል ሙዚቃውን ጀምሯል ንጉሱ።
ግሩም ሙዚቃ ነው ይመስለኛል።
ኃይሊ የታደሰ ነው ዜማ ያስታብቃል። እንመለስ ማስተዋቂያ ነው።
Yeah.
አድማጮች የምሽቱ ዝግጅታችን ተጋምሷል። ዋና ዋናዎቹን ዜናዎች እናሰማለን። የፌደራል ከፍተኛ ፍርድ ቤት የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዳይሬክተርን ጨምሮ የአራት ተከሳሾች ጉዳይ በሌሉበት እንዲታይ ወስኗል። የሱዳን የጦር ሰራዊትና ተቃዋሚ መሪዎች ስልጣን የማጋራት ስምምነታቸውን ተግባራዊ ማድረግ ሲጀምሩ የፖለቲካ ምህዳሩን ለሴቶች ክፍት እንዲያደርጉ በጉዳዩ ዙሪያ የሚንቀሳቀሱ ተሟጋቾች ጥሪ ያቀረቡ። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የቀጠለው ያሁኑ የኢቦላ ወረርሽኝ ከወትሮ በተለየ ሁኔታ የከበደ ጉዳት እያደረሰ ነው ያለው በህፃናት ላይ መሆኑን ዩኒሴፍ አስታወቀ። የፕሬዝዳንት ትራምፕ አስተዳደር በዩናይትድ ስቴትስ ደቡባዊ ድንበር የሚገቡ የውጭ ሀገር ሰዎች ጥገኝነት እንዳይጠይቁ ለመከልከል እየተንቀሳቀሰ ነው። እርምጃው በአብዛኛው የሚጎዳው በሜክሲኮ በኩል የሚገቡ የማዕከላዊ አሜሪካ ሰዎችን እንደሆነ ተነግሯል።
አድማጮች አሁን የስቱዲዮ ሰዓታችን ከምሽቱ 3:31 ያመለክታል። በቅድሚያ ማሳሰቢያ ለጥያቄው መልስ የቋንቋና የጎሳ ማንነትን መሰረት አድርጎ በኢትዮጵያ የተዘረጋው የፌዴራሊዝም ስርዓት ወደ እርስ በርስ ግጭት ያመራል፣ አገሪቱ እንድትበተንም ያደርጋል የሚሉ በርካቶች ናቸው። አገሪቱ ውስጥ የማንነት ጥያቄ አለ የሚሉ ወገኖች ደግሞ የፌዴራል ስርዓቱ ማንነትን መሰረት ማድረጉን ይደግፋሉ።
ሰሞኑን እንደሚዘገበው እስካሁን የቋንቋን ወይም የጎሳን ማንነት መሰረት አድርገው ያልተካለሉ ብሔረሰቦች በክልል ደረጃ እንዋቀር የሚል ጥያቄ ያቀረቡ ናቸው። የሀገሪቱን አንድነት አስጠብቆ የህዝቧን መብቶች የሚያስከብር ፌደራል ስርዓት ላይ እንዴት ይደረሳል?
ምሁራንን ጋብዘናል። የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህራንና በፌዴራሊዝም ጉዳዮች ላይ አተኩረው የሚሰሩ ባለሙያዎች ናቸው።
ጥያቄዎቻችሁን እስከ ነገ በስቲያ ሐሙስ ምሽት ድረስ እንድትልኩልን እንጋብዛለን። ጥያቄዎቻችሁን ለመላሾቹ በቀጥታ ማቅረብ የምትፈልጉ የስልክ ቁጥሮቻችሁን ብትልኩልን ፕሮግራሙ ሲቀርብ ደውለን ከእንግዶቻችን ጋር እናገናኛችኋለን።
በድምጽ ለማኖር ለምትፈልጉ በስልክ ቁጥር 202-205-9942 ደውላችሁ የውስጥ መስመር 14 ላይ ጥያቄዎቻችሁን በድምጽ በተቀረጸው መሳሪያ አኑሩ። ወይም ኢሜይል ለሚቀናችሁ horn@voanews.com ላይ ጻፉልን፣ ወይም በፌስቡክ @voaamharic ላይ አስፍሩ። ለጥያቄው መልስ
አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
ወደ ሁለተኛው አጋማሽ ዝግጅታችን ዘልቀናል። አድማጮች የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አቶ ተመስገን ጥሩነህ የአማራ ክልል ፕሬዝዳንት እንዲሆኑ እጩ የተደረጉት በራሱ በአዴፓ ስለታመነባቸው ነው ይላሉ። የክልሉን ፖለቲካ በቅርበት የሚከታተሉት ምሁር ምርጫውን ተከትሎም የተለያዩ አስተያየቶች እየተሰጡ ይገኛሉ። እስክንድር ፍሬው የክልሉን ፖለቲካ በቅርበት የሚከታተሉ አንድ ምሁር ያነጋገረበትን ዘገባ እንደሚከተለው አጠናቅቷል።
አዴፓ አመራሮቹን ተክቷል። ቀጣዩ የአማራ ክልል ፕሬዝዳንት ማንነትም ይፋ ተደርጓል። ከፖለቲካው አልፎ በመከላከያና በደህንነት ዘርፎችም ልምድ ማካበታቸው የተገለጸው ሰው ፈታኙን ሰዓት በፕሬዝዳንትነት እንዲያገለግሉ ተመርጠዋል። በአማራ ክልል የተለያዩ ከፍተኛ ኃላፊነቶች የሰሩት በመከላከያ ሚኒስቴርና በብሔራዊ መረጃ መረብ ደህንነት ኤጀንሲ መንደዚሁ በተመሳሳይ ከፍታ ያገለገሉት ሰው ቀጣይ ማረፊያ ባህር ዳር መሆኑ አግልጽ ሆኗል። እስካሁን ድረስም የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ በመሆን ያገለገሉ እንደሚገኙ ይታወቃል። አቶ ተመስገን በተለያዩ ኃላፊነቶች ይስሩ እንጂ በመገናኛ ብዙሃን የተለመዱ የሚባሉ አይነት ሰው አይደሉም። በመጠኑ ያስተዋወቃቸውም በቅርቡ በጠቅላይ ሚኒስትር ጽፈት ቤት የሰጡት መግለጫ ነው። ያ መግለጫ በአገሪቱ የመጣውን ለውጥ ተከትሎ በመከላከያና በደህንነት ዘርፎች እየተተገበሩ ያሉ የማሻሻያ እርምጃዎችን ያብራሩበት ነበር። ከጋዜጠኞች ለቀረቡ ልዩ ልዩ ጥያቄዎችም ታዲያ ምላሽ ሰጥተው ነበር አቶ ተመስገን። በእናንተ እምነት በአሁኑ ሰዓት የኢትዮጵያ ዋነኛ የደህንነት ወይም የብሔራዊ ጸጥታ ስጋት ምንድን ነው በሚል ላቀረብኩት ጥያቄ ተከታዩን መልሰውልኝ ነበር።
ያው ሁላችንም እንደምናውቀው ትልቁ ስጋት በየአካባቢ ያሉ ግጭቶችን መነሻ የሆነው የብሔር ፖለቲካ ነው። እዚህ አካባቢ ሰፊ ርብርብ ካላደረግ፣ ፖለቲካዊ መፍትሄዎች ካልመጡ፣ ህብረተሰቡ ስለ እሱ ተግባብቶ በየአካባቢ የሚኖርበት ስርዓት ካልተፈጠረ እያንዳንዱ ዜጋ ሁሉንም ዜጋ እንደራሱ አቃፊ ሆኖ የሚኖርበት ስርዓት ካልተፈጠረ አብዛኛው በብሔር ፖለቲካ አመራሩን የተወሰነ ባቆረፈ ቁጥር ወደ ብሔር ፖለቲካ በመውሰድ እና እዚያ ውስጥ በመደበቅ የራሱን ዓላማ ለማራመድ ህዝብ ከህዝብ የማጋጨት የማፈናቀል ሁኔታዎች አብዛኛው መሰረታቸው ከዚህ ጋር የተያዘ ነው። ስለዚህ ዋናው የብሔር ፖለቲካ ነው። እንግዲህ ይህን የብሔር ፖለቲካ እንዴት አድርገን መቅረፍ እንችላለን የሚለው የሁሉም አካላት የቤት ስራ መሆን አለበት ነው። የግለሰብ ግጭቶች ራሱ በጣም ባጠረ ሁኔታ ሰፊ የብሔር ሽፋንና መሰረት ሲይዙ ይስተዋላሉ። ሶስቱ አካባቢ የሃይማኖት አባቶችም፣ የአገር ሽማግሌዎችም፣ ፖለቲከኞችም፣ የመንግስት አካላትም፣ የጸጥታ ኃይልም እሱ አካባቢ ተረባርቦ መስራት አለበት። ከዚህ የብሔር ፖለቲካ ወጥተን እያንዳንዱ ሰው በሀገሩ ሰርቶ ተከብሮ የሚኖርበትን ስርዓት መፍጠር አለብን። ከዚህ በፊት የነበረንን ወንድማማችነት ባህላችንን በሚገባ አጠናክረን መቀጠል ላይ መፍትሄ ማለት መስጠት አለብን። ለዚያም ነው የሰላም ሚኒስትር ተቋቁሟል። በርካታ ስራዎችን እየሰራ ነው። እሱ አካባቢ ያለውን ነገር መፍታት አለብን ነው ትልቁ ስጋታችን። ከውስጥም ከውጭም ለውጭ ኃይሎችም መሳሪያ ሊሆን የሚችል ለውስጣችን ደግሞ እርስ በርስ የሚያጋጨን ትልቁ የብሔር ፖለቲካ ስለሆነ እሱ አካባቢ ልዩነታችን የምናጠብበትን ሁኔታ በስፋት መስራት ያስፈልጋል።
በሀገሪቱ ወደሚታዩ ማንነትን መሰረት ያደረጉ ግጭቶች፣ ጥቃቶችና መፈናቀሎች የተደረሰው ለረጅም ጊዜ የተሄደበት መንገድ ስህተት በመሆኑ እንደሆነ በተገለጸበት ጋዜጣዊ መግለጫ ለሌሎች በርካታ ጥያቄዎችም ላይ ተሰጥቶ ነበር። አቶ ተመስገን ጥሩነህ የአማራ ክልል ፕሬዝዳንት እንዲሆኑ መታጨታቸውን ተከትሎ እየተሰጡ ያሉ አስተያየቶች የተለያዩ ናቸው። የአማራን ክልል ፖለቲካ በቅርበት የሚከታተሉት ምሁርና የህግ ባለሙያ ዶክተር ዮናስ ተስፋ የጩ ፕሬዝዳንቱ ምርጫ በርካታ ጉዳዮችን ከግምት በማስገባት የተከናወነ እንደሆነ ይገምታሉ። አዴፓ በአሁኑ ወቅት ክልሉን ማስተዳደር የሚጠይቀውን ብቃት መነሻ በማድረግ ያከናወነው ሊሆን እንደሚችልም ያምናሉ። አቶ ተመስገን በመከላከያና በጸጥታ ተቋማት በመስራት ያገኙት ልምድ ለመመረጣቸው ዋነኛ መለኪያ ሊሆን እንደማይችል ግን የዶክተር ዮናስ እምነት ነው።
ያ ግምት ውስጥ የገባ ነው ይሄ ለማሰብ ይቸግረኛል። ምክንያቱም ግምት ውስጥ የገባው ያ ቢሆን ኑሮ ፈቃደኛ ሳይሆኑ ቀሩ የተባሉትን የመጀመሪያውን እጩ የሚታሰቡበት አጋጣሚ አሁን ነበሩ። ምክንያቱም ያኛው ታጭተው የነበረ የተባሉት እጩ ምናልባት ከጸጥታ ስራ ጋር ከልማት ስራ ካልሆነ በስተቀር ጸጥታ ስራ ብዙ ሩቅ የነበሩ ሰው ስለነበረ ከዚህ አንጻር ያው ተመስገን የተመረጡበት ምክንያት ከጸጥታና ከወታደራዊ የስራ ልምድ አንጻር ነው ብሎ መውሰድ ይከብዳል። ስለዚህ ከዛ ባሻገር ያሉት የፖለቲካና የአስተዳደር እንዲሁም የተለያዩ በተለይ በፌዴራል ደረጃም ቢሆን ከነበራቸው የስራ ልምድ አንጻር ታሳቢ የተደረገ ይመስለኛል እንጂ ከጸጥታ ስራ ጋር ብቻ የነበራቸውን የስራ ልምድና ልምጅት ታሳቢ ተደርጎ የተወሰነ ውሳኔ ነው ብዬ ማሰብ ይቸግረኛል።
ዶክተር ዮናስ እንግዲህ አቶ ተመስገን ጥሩነህ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ በመሆናቸው በቅርቡ የሰጡት መግለጫ ነበር ከወራት በፊት እዛ ላይ አንድ ያነሳው ጥያቄ ነበር የኢትዮጵያ ዋነኛ የደህንነት ስጋት ምንድነው በአሁኑ ሰዓት ብዬ ጠይቄያቸው የመለሱት መልስ የኢትዮጵያ ዋነኛው የደህንነት ስጋት በአሁኑ ሰዓት የብሔር ፖለቲካ ነው ብለው ነበር የብሔር ፖለቲካ ነው ዋነኛው የደህንነት ስጋት ችግር እየፈጠረብን ያለው በየቦታው የሚልና ምናልባትም አሁን እሳቸው የአማራ ክልል ርዕሰ መስተዳድር ሆነው ሲሰሩ በአንድ በኩል ብሔርተኝነትን እንግዲህ አካባቢያዊ ብሔርተኝነትን የሚያራምዱ በሌላ በኩል አይደለም በዚህ መንገድ ሳይሆን ኢትዮጵያዊ ብሔርተኝነት ላይ ነው መተኮር አለበት በሚሉ ኃይሎች አጣብቂኝ ውስጥ ይገባሉ የሚል ስጋት አለበት እንዴትስ ነው ሚዛኑን ተጠብቀው መጓዝ የሚችሉት ለሳቸውስ ፈተና ይሆናል ይሄ
ፈተና ነው ያላስብም ምክንያቱም ለኔ በግብ ደረጃ የአማራ ብሔርተኝነት ከኢትዮጵያ ብሔርተኝነት ልዩ የሚታይ ነው ያላስብም ምናልባትም አዴፓ አሁን ማፍያው በማዕከላዊ የተሰባው ማጠናቂያ ላይ እንደገለጸው የአዴፓ ትግል የአማራ ህዝብ ትግል ለነጻነት፣ ለእኩልነት፣ ለፍትህና ለኢትዮጵያ አንድነት መሆኑን በግልጽ አስቀምጧል። ከአማራ ብሔርተኝነት አንጻር ካየ ነው ኢትዮጵያ ይጠለል ይሆናል የአማራ ብሔርተኝነት የአማራ ህዝብ የኢትዮጵያ ሀገር መንግስት ግንባታ የነበረው በጎ አስተዋጽኦ በመጥፎ መልኩ ተደርጎ በጨቋኝ ተጨቋኝ ስርክት የተመሰረተ የጥቃት ሰለባ ሆኖ ነበር። ስለዚህ ይሄ መቅረት አለበት። ማንኛውም ኢትዮጵያዊ ለዜግነቱ እኩል ተቆጥሮ ነጻነቱ ሊከበርለት ይገባል። ከዛም ባሻገር ሁሉም ኢትዮጵያ ህዝቦች በፖለቲካውም በማህበራዊም በኢኮኖሚም መስክ ፍትሐዊ ተጠቃሚ መሆን አለባቸው የሚል እሳቤ የያዘ ነው። የእኔ እስከሚገባ ድረስ የአማራ ብሔርተኛነት ምናልባት ጽንፈኛ የሆኑ ብሔርተኞች የሚያራምዱት ብሔርተኛነት ካውንተር ናሬቲቭ እንጂ የእነሱ
የዛ አጸፋ እንጂ ለማለት ነው።
የዛ አጸፋ ምላሽ እንጂ ያን የሚመስል አይደለም። በቅርጹም በተፈጥሮ ባህሪ ነው። እዛም ነው የእርግጥ ትንሽ አሁን የምናወራት ፈሬ ሰደደ ከፈሬ ልቀቀ የአማራ ብሔርተኛነት በዚህም በዛም ሲጸባረቅ እናያለን። ነገር ግን አብዛኛው የሚያጠነቅነውን ስንመለከት እንደገና ደግሞ አዴፓ በተደጋጋሚ ሲናገር የምንሰማው በርግጥ ሲናገሩ የምንሰማው የአማራ ህዝብ ጥያቄ የእኩልነት፣ የነጻነትና የፍትህ ነው እና ጠንካራ ኢትዮጵያ አንድነት የዛም ነው የዲሞክራሲ ለፍትህና ኢትዮጵያ አንድነት ማንኛውን መስዋዕትነት ለመክፈል ዝግጁ ነን የሚል አቋም መግለጫ ያወጡት። ስለዚህ ኢትዮጵያዊነት ጋር የሚገዳደር ብሔርተኝነት ሳይሆን ህዝቦች በእኩልነት በነጻነትና በፍትህ እና በዲሞክራሲ ስርዓት ላይ የተመሰረተ ጠንካራ ኢትዮጵያ መፈጠር አለባት የሚል አቋም ያራምዱ እና ከዛ አንጻር ካየ ነው የአማራ ብሔርተኛነት ከኢትዮጵያ ብሔርተኛነት ጋር ተነጥሎ የሚታይ አይደለም። ስለዚህ እኔ በዚህ ረገድ ይህ ነው የሚባል ችግር ያጋጥማቸዋል ብዬ አልገምትም። እንደሚታወቀው አሁን ባለው የእኛ ሀገር ፖለቲካ አደገኛው ነገር ጽንፍ የወጣው ብሔርተኛነት ነው። እስከ መገንጠል ብሎ የሚያስብ በጨቋኝ ተጨቋኝ ትርክት የሚሰከሰቅ የሚሰለሰል አይነት አይደለም የአማራ ብሔርተኛነት። ኦፍኮርስ ጽንፈኛ የሆነ በጨቋኝ ተጨቋኝ ትርክት ማለት ኒባስን አይነት ብሔርተኛነት እንዳለ ይታወቃል። የአማራ ብሔርተኛነት ግን የዛ አይነቱ አይደለም።
አቶ ተመስገን ከጠቅላይ ሚኒስትሩ ጋር አላቸው የሚባለውን መልካም ግንኙነት ባሉታዊ ጎን ከሚመለከቱ ወገኖች ጋር እንደማይስማሙም ዶክተር ዮናስ ተናግረዋል።
ከስነ ግብይ እንደረገበ የአማራ ክልል ውስጥ አሁን ከባድ ችግር ያለው የአሉባልታ ፖለቲካ ነው። የአሉባልታው ፖለቲካ ደግሞ ምንጭ ማን ሊሆን እንደሚችል ይገመታል። እንዳልኩት አሁን ያለው አዴባ አመራር የማንም ተላላኪ መሆን የሚችል አይደለም። እንደዛ ሆኖ ለመኖር የሚያስችለው ሁኔታም ንባራዊ ሁኔታም የለም። ከምንም በላይ ግን አሁን ያሉት አመራሮች በኢህአዴግ ውስጥ በነበረውም እኮ የውስጥ ትግል ውስጥ ግንባር ቀደም ሚና የተጫወቱ አካላት ናቸው።
በለውጡ ሂደት ማለት ነው። ለውጡን ለማምጣት ተካሄደው ትግል ማለት ወጥ ነው። እሺ።
እዛም አልፎ አሁን ያለው ጠቅላይ ሚኒስትርም ለዚህ ያላን በቦታ እንዲጠቁ ትልቁን አስተዋጽኦ ያደረጉት የአዴፓ አመራሮች ናቸው። ካላቸው ፖለቲካ ልምድ አንጻር፣ ካላቸው የአመራር ቁጥጥር አንጻር፣ እንደገና ደግሞ በአሁኑ ወቅት የአመራር ፖለቲካ ከደረሰበት ደረጃ አንጻር የአዴፓ ስራ አስፈጻሚ ኮሚቴ በድርጅታዊ ጉዳይ የጠቅላይ ሚኒስትሩን ትእዛዝ ይቀበላል ብሎ ማሰብ አይደል? የአዴፓ አመራሮችን መናቅ ይመስለኛል። የህዝቡን መብትና ጥቅም ለድርድር ሊያቀርቡ የሚችሉ ሰዎች ናቸው ብሎ መውሰድ አይደል? ትንሽ ነውርም ጭምር ይመስለኛል። ስለዚህ ጠቅላይ ሚኒስትሩም እንደዛ ያደርጋሉ ብዬ አልገምትም። ጠቅላይ ሚኒስትሩ ያን ማድረግ ይፈልጉም። የአዴፓ ሰዎች በዛ ደረጃ ያነሰ የፖለቲካ አቅም አላቸው ብዬ አልገምትም። ከዛ አንጻር እኔ እስከማምነው እና እስከምረዳው ድረስ ያለውን ነባራዊ ሁኔታ ከግምት ውስጥ አስገብተው የወሰኑት ውሳኔ ነው። ቀደም ሲልም ለማስቀመጥ እንደሞከርኩት የአቶ መርከር ከጠቅላይ ሚኒስትሩ ጋር የነበራቸው መልካም ግንኙነት ክልሉን ለመምራት እንደ አንድ አቅም ተደርጎ ሊወሰድ የሚችል ነው እንጂ እዳ ወይም ደግሞ ጉዳት ተደርጎ ሊወሰድ አይችልም። መልካም ግንኙነት በፖለቲካ ካፒታል ነው እንጂ እዳ አይደለም። ስለዚህ እኔ ያው ህዝቡን ለመከፋፈው ለህዝቡ አጀንዳ ለመስጠት የሚፈልጉ ኃይሎች የሚነዙት አሉባልታ ካልሆነ በቀር በእኔ አስተያየት የአቶ ተመስገን እጩነት የአዴፓ አመራሮች ሳይመክሩበት እና ሳያምኑበት በሶስተኛ ወገን ግፊት እየተደረገ ነው ብዬ አላምንም።
የአዴፓ ማዕከላዊ ኮሚቴ እጩ ፕሬዝዳንት አድርጎ የመረጣቸው አቶ ተመስገን ጥሩነህ ሹመታቸው ከጸደቀ በቅርቡ የተገደሉትን የቀድሞው ፕሬዝዳንት ዶክተር አምባቸው መኮንንን ይተካሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ አሁን ክርክር በሁለት የፖለቲካ ድርጅቶች ፍጥጫ ዙሪያ
ባለፈው ሳምንት መገባደጃ የተጀመረ የሰጣ ገባ ክርክር ፕሮግራም ነው የሚሰማው። በሁለቱ የኢህአዴግ አባል ፓርቲዎች ህወሓትና አዴፓ ጋዜጣዊ መግለጫዎች እንዲሁም በገቡበት የፖለቲካ ፍጥጫ ዙሪያ የተካሄደ ክርክር ነው። ተከራካሪዎቹ አቶ የማነ ካሳ በመቀሌ ዩኒቨርሲቲ የህግ መምህርና አቶ ባንታየው ሽፈራው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቅዳሜው ክርክራቸው እልባት ካደረጉበት ይንደረደራል።
ሁለቱም መግለጫዎች ከአባሎቻቸው እስከ አገሪቱ መከላከያ ኃይል የፌዴራል መንግስቱንና አንዱ ለሌላው የሰጧቸውን ጨምሮ በርካታ አነጋጋሪ ሐሳቦች ቀርበዋል። በአንጻሩ በሁለቱም መግለጫዎች በሀገሪቱ ውስጥ የስጋትና ጥርጣሬ ድባብ እንደነገሰ እንመለከታለን። ለስጋቶቹም አንዱ ሌላውን በጥፋተኝነት የሚወነጅለውን ያህል የሚመሳሰሉ ሐሳቦችን እናያለን። ይሄ የአደጋ ስጋቱ በርግጥ ተጨባጭ ከሆነ ሁለቱ ቡድኖች የሚያውቁት የሚያምኑት ከሆነ የፖለቲካ ሂሳብ ማወራረድ የሚመስለው ቆይቶ ለምን ያን አደጋ ከማስቀረት ላይ ማትኮር አልቻሉም? መቼ ነው ህዝብ የሚመራ አካል የትኛውም መሪ እንደ መሪ መስራት የሚጀምረው? እንዲህ ያለውስ የተካረረ ሁኔታ ወደ ከፋ ፍጥጫ መሸጋገር አይደለም ወይ? አቶ ይማነ፣
ልክ ነው እንግዲህ ከመወናደል የፖለቲካ ትርፍና ኪሳራ ከማወራረድ ለምንድን ነው የተፈጠረው ችግር መፈጠሩን ሁለቱም ተስማምተዋልና እዛ መስራት ላይ ያተኩሩ ነበር ወይ የሚል መስለኛል። ተክለንሱ ጥያቄው እዚህ ላይ መፍትሄ ማለት ነው ማለት ነው ነው ከዚህ ህዝቶ ያደግ ብዙ ጊዜ ተሰጥ ማዕከላዊ ኮሚቴ ተሰብስቧል አይደለ? መፍትሄ እንግዲህ ከዛ ነው መምጣት የሚችለው። ያንን መፍትሄ ሲያስቀምጥ ነበር እንደዚህ እንደዚህ ይደረጋል፣ እንደዚህ እንደዚህ ይደረጋል። ነገር ግን ተግባራዊ አይሆንም። ከዚህም ነው ለምን መጥራን በውስጣቸው ሲሆን ለመጥቶ አገሪቱ እዚህ ከመድረሷ በፊት ችግሩ ማውቃት እየተቻለ ያልጣችበት ምክንያትም በመካከላቸው መተማመን የለ ነው። ስለዚህ ድርጅቶች አሁን በፋቱ የተስማሙት እየደብቅ ስማቸው ስለሆነ ለምሳሌ የዚህ በላይ ይከበር የሚሉ ሰልፎች በተለያዩ መልኩ በህዝብም በመንግስትም በምናምን ደረጃ ይህ አካባቢ ነው እስኪ ሰልፍ የተወጣው የህግ በላይነት የተባለው። አሁን እኮ ነው ሰው ሲገደልማ እንግዲህ የህግ በላይነት አያስፈልግም አትልም። አሁን አማራ ክልል የአማራ ህዝብ የጎበዝ አለቃ ብስቷል። የአማራ ክልል መንግስት መዋቅሩ እስከ ጣቢያ ድረስ መንግስት እየተደራደረው አይደለም ምናምን ሲባል በምሁር ሳይንቲፊክ በሆነ መልኩ በተለይ በተለይ አማራ ክልል ይህ ሲቀርብ ቆይቷል። አይ ይሄ ሆን ብሎ እንዲህም መፍትሄ ከመስጠት ያው መመላለስ ነው የነበረው። አሁን ፋክቱ ከመስማማት ውጭ ሌላ አማራጭ የላቸውም። ካላላክ ዛገር ኮንትሪቢዩት ማድረግ የሚችሉ ሰዎች አጥተናል። ይህን መደገፍ መደበቅ የሚቻልበት ሁኔታ ላይ አይደለም። ስለዚህ መፍትሄ ላይ ይስማማሉ ማለት አይደለም። ስላልተስማሙ መፍትሄ ላይ መሰረት ፕሪንሲፕ የሆነ ግንኙነት የላቸው። አስተላለፍ ፕራግማቲስት የሆነ መርህ አልባ ግንኙነቶች ነግሰው ስለነበር ይህንን ሁኔታ አጋጥሟል። አሁንም ግን የመርህ አልባ ግንኙነታቸው እየቀጠለ ስለሆነ መፍትሄም ለማምጣት አስቸጋሪ የሆነበት ሁኔታ ስላለ ምናልባት ከዚህ አንጻርም መግለጫው ፖዚቲቭ ብናየው ለምሳሌ ህወሓት ኦኬ ሌላ አስተላለፍ እንግዲህ እኔ ፖለቲከኛ አይደለሁም ለምን እንዲህ አለች ምን አይታ ነው የሚለው የራሷ ትን ይኖራታል ህወሓት ያለችበት ምክንያት ማለት ነው። ይሄ ቃለ እንደዚህ አይነት አብሬ አልሰራም ካለች አሲም ዳት የፋክት ነው ብለን ካሰብን መሰረት የማችልበት ሁኔታ አለ ብለን ካሰብን ስለዚህ ችግሩን ለመፍታት እያደራች ማገዝ ከማይችል በእውነት መስራት ከማይችል ፓርቲ ጋር መስራት አይችልም ማለት የመፍትሄ አካል አይደለም መውሰድ የለብንም።
ይሄ ራስ የመፍትሄ አካል ተደርጎ ለምን አይወሰድም? በዚህ መንገድ ተዋጥ እንደ ድርጅትነት ካለው ብለዋል። ነገር ግን እንዲህ ያለው ፍጥጫ ከቃላት ፍጥጫነት ወዳልተፈለገ ግጭት ሊያመራ አይችልም ወይ? ሌሎች አካባቢዎች በተደጋጋሚ ተመለከት ነው እርሶም በአስተያየቱ የገለጹት ማለት በግለሰቦች ደረጃ የደረሰ ወደ መጠነ ሰፊ ግጭት ሊያመራና ምናልባትም ሊረፍድ አይችልም ወይ? እንዲህ ያለው ከበሰለ አስተሳሰብ የሚመነጭ አቅጣጫ የሚጠቁም አማራጭ አድርገን እንዴት ልንቀበለው እንችላለን?
ደርሷል እኮ ያልኩኝ ነው። ምናልባት ያልደረሰው ሊሆን ይችላል። ስለደረሳቸው አሁን ያው እነሱ ብቻ ነው የኢትዮጵያ ህዝብ በሙሉ ደርሶበታል በትልቁ ማለት ነው። ትልቅ የተቀበሉ ሰዎች ባለስልጣናት ሊሆኑማ የሚገደሳል። ዜጎች ላይ እኮ ደርሷል እኮ አማራ ክልል ላይ እኮ ብዙ ዜጎች በማንነታቸው ምክንያት ተገድለዋል። የውጭ ሚዲያዎች እስኪዘግቡት እንኳን ተዘገቡ፣ የሀገራችን ሚዲያዎችም አልዘገቡትም። ይህ ስላልደረሰ ህዝብ ለህዝብ እንዲህ መጣፋት አያመጣም ወይ? መጥቷል እኮ ማን የትኛው ትግራዋይ ነው እስኪ የትም ቦታ ሂዶ ተንቀሳቅሶ አገሬ ብሎ መኖር የሚችለው? አልተን ጥራሽ የሀገር ለመቀጠል አለመቀጠል ጊዜ ላይ ደርሰናል እኮ ያማ አልፏል። አሁን ጥያቄ ይዛል ሽፍት አርገን ምናልባት አቶ ባንታዩም እንዳለው የኃይል አስተላለፍ ችግር ሊያመጣ ይችላል። ፖሲብሊ ፈንደሜንታል የሆነ ችግሮች በመካከላቸው ስላልነበረ አይደለም ለኢህአዴግ አባል ድርጅቶች ጫፍ ላይ ደርሷል።
መልካም አቶ ባንታየሁ የእርሶ ነው እድሉ።
እንግዲህ በዚህ ደረጃ እነሱና እኛ ብለን በተለየ መከፋፈሉ የሚያዋጣ አይመስለኝም። አይደለም ለእኛ ቀርቶ ለህዋስ አመራሮች እና ለሪፍ አመራሮችም የሚያዋጣ አይመስለኝ። እነሱና እኛ አይደለም ያለ ዋናው ነገር በሀገራችን ውስጥ ብዙ ጥፋት ያደረሰ አንድ የኢህአዴግ አባል ድርጅት ሲዘውረው የነበረው ኢህአዴግ ኤዘመን ፊታውራሪ የነበረው ህዋት በዚህ ሰዓት የተጨባጭ ያደርግ የነበረው ምንድን ነው? ሀገሪቱን የከባድ መሳሪያ እንዳይንቀሳቀስ በተለያየ መንገድ መሰናክል ይፈጥር ነበር። ሀገሪቷ የምታካሄደውን ዓለም አቀፍ ግንኙነት በተለያየ መግለጫ በማጣጣል በተለይ ከኤርትራ ጋር የሚደረገውን ግንኙነት ሲጠቅስ ነበር። ከዛ በተጨማሪ በሀገሪቱ ውስጥ በአንደኛ ደረጃ የሚቀመጡ ትልቅ የሰብአዊና ዲሞክራሲያዊ መብቶች ብጥቀጣ እንዲፈጸም የመሩ ሰዎች ወንጀለኞች ስራ አስፈጻሚ ላይ መድቦ ሲያንቀሳቅስ የነበረ ድርጅት ነው የሚል በአንድ ሀገር ውስጥ ትልቅ ልዩ ኃይልን ገንብቶ የሚሊታሪ ድሪሊንግ ኤክሰርሳይዝ ሳካሄድ እያካሄደ ያለ ድርጅት ነው ህወሓት ማለት። ማስበው ምንድነው ሀገራችን መንታ መንገድ ላይ ናለች። ብዙ ጊዜ መልካም እድሎችን አጥታለች። መልካም እድሎች ያጣች ደግሞ ጉልበተኛ ነን የሚሉት ወይ ደግሞ አቅም አለን የሚሉት የፖለቲካ ኃይሎች ከነጻነት ከእኩልነት ከፍትሐዊነትና ከዲሞክራሲ ይልቅ ጉልበታቸውን ተጠቅመው ልክታሐዊነትን ወይም ደግሞ ብለት ተጠቅመው የተሻለ አቅም እናገኛለን ብለው በማለማቸው ነው። ይህ ይሳካ አይመስለኝም። ራያችን
ማመሳይጠበቃል የተባለው እኮ ይታወቃልወደዛ ባልገባ
ኢትዮጵያ ህዝብ የሚፈልገው ነጻነትን፣ እኩልነትን፣ ፍትሐዊነትና ዲሞክራሲያዊነትን ነው። ይህም ደግሞ የሚወስነው የኢትዮጵያ ህዝብ ነው። የአማራ ዴሞክራቲክ ፓርቲ አይደለም፣ የህወሓት አይደለም፣ የኦሮሞ ዴሞክራቲክ ፓርቲ አይደለም፣ በሄደን አይደለም፣ ወይ ማንም የፖለቲካ ላይ የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ሪፍሌክት የሚያደርገውን የነጻነት ማጣት
የትግራይ ህዝብ 50,000 ህዝብ ከጎንደር ሲፈናቀል ሲገደል ይቅርታ እንኳ ያልጠየቀ የአማራ መንግስት የትግራይ ህዝብ ኢትዮጵያ ህዝብ ማለት አይደለም ወይ? የሰላም መብት ረገጣ አልነበረም? በኢህአዴግ ደረጃ ህወሀት ፊቶባሪ ምናምን ይተውና በልካቸው ይቀጥሱ ማነው በህግ ነው የሚታወቀው? ራሴን ነጻ አድርገህ ከዚህ በፊት ሰላም መብት ረገጣ ምናምን
የትግራይ
የአማራ ምናምን ባላንስ እናደርግ ኮንቨርሴሽን አይደለም። አቶ ይማኔ አቶ ባንቴ ፍራው ሀሳቡን ሰምተዋል።
አይ ቲንክ የትኛውም አይነት መፈናቀል የትኛውም አይነት ብሔር መሰረት ያደረገ ሰቆቃ የትም ቦታ ሊኖር አይገባም። ይህን ማንም ይደግፍ የለም። አቶ ይማኔ ቅድም የጠቀሱት በኢትዮጵያ ሚዲያም በዓለም አቀፍ ሰብአዊ መብቶች ሪፖርትም 50,000 ሰው እንደተፈናቀለ የሚገልጽ ሪፖርት አላለም። በዚህ
ሀገር የትኛውም
አይነት መፈናቀል ሊወቀስ ይገባል። በሀገራችን ወደ ዲሞክራሲ አያስቸግርም። ይህ ነው ይህን አንደርስታንድ ማድረግ ነው። ነገር ግን ይህ ለራስ ብሔር አባሎች ብቻ አይደለም መስራት ያለበት። ለምሳሌ እዚህ ሀገር ውስጥ ዓለም አቀፍ ተቋማት በሚያውቁት መጠን ለ27 ዓመት ተዋት የስጋ አውራርነት የሚራው ኢህአዴግ ውስጥ የአማራ ህዝብ ከየትኛውም የሀገሪቱ አካባቢ ሲፈናቀል፣ ሲታሰር፣ ሲገደል ነበረ። ይህም እንደ ኦፕንሊ ሪጀክት ማድረግ መቃወም ያስፈልጋል። ከዚህ ነው የምንጀምረው። የራሳችን ብሔር የሆነ ነገር ሲደርስ አለች እሱንም መውቀስ አለብን። ትክክል ነው፣ ግን ለሁሉም ማህበረሰብ እንዲሰራ ማድረግ አለን። ምክንያቱም ይህ ማህበረሰብ አለ የኢትዮጵያ ህብረተሰብ ለሀያ ምናምን ዓመት ሰቆቃ ደርሶብኛል ብሎ በተለያዩ ሰልፎች አዲስ አበባ፣ ደቡብ፣ ኦሮሚያ ክልል፣ አማራ ክልል የትም ቦታ ሰቆቃ ደርሶብናል ብሎ ሰልፎች ሲያሳይ ይህን መቀበል ያስፈልጋል። ደረሰው ደግሞ በህወሓት ፊታውራሪነት የሚመራው ኢህአዴግ ነው። ክሰብ ስናደርግ ነው ኢትዮጵያ ውስጥ ነጻነት አሁነት ዲሞክራሲ ይመጣል።
ክርክሩ ይቀጥላል። መልካም መንገዶችን የሚጠቅሙ ሀሳቦችን ማቅረብ እድል አለ ብዬ ተስፋ አድርጋለሁ። ሳይረፍድ ግጭቶች ወደ ከፋ አዝማሚያ ሳያመሩ በሁሉም አቅጣጫ ያሉ የተሻለ አማራጮችን የሚመለከቱበት እድል እንደሚፈጠር ተስፋ አድርጋለሁ። ለአሁኑ ግን ተከራካሪዎች አቶ ባንታየው ሽፈራው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ አቶ የማነ ካሳ በመቀሌ ዩኒቨርሲቲ የህግ መምህር፣ እንግዶች ሁለታችሁንም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ።
አድማጮች አሁን የፕሮግራም ማሳሰብ ይኖረናል። ለጥያቄው መልስ ቋንቋንና የጎሳ ማንነትን መሰረት አድርጎ በኢትዮጵያ የተዘረጋው የፌዴራሊዝም ስርዓት ወደ እርስ በርስ ግጭት ያመራል፣ አገሪቱ እንድትበተንም ያደርጋል የሚሉ በርካቶች ናቸው። አገሪቱ ውስጥ የማንነት ጥያቄ አለ የሚሉ ወገኖች ደግሞ የፌዴራል ስርዓቱ ማንነትን መሰረት ማድረጉን ነው የሚደግፉት።
ሰሞኑን እንደሚዘገበው እስካሁን የቋንቋን ወይም የጎሳን ማንነት መሰረት አድርገው ያልተካለሉ ብሔረሰቦች በክልል ደረጃ እንዋቀር የሚል ጥያቄ እያቀረቡ ናቸው። የሀገሪቱን አንድነት አስጠብቆ የሕዝቧን መብቶች የሚያስከብር ፌዴራል ስርዓት ላይ እንዴት ይደረሳል?
ምሁራንን ጋብዘናል። የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህራንና በፌዴራሊዝም ጉዳዮች ላይ ትኩረት በማድረግ የሚሰሩ ባለሙያዎች ናቸው።
አድማጮቻችን ታዲያ ጥያቄዎቻችሁን እስከ ነገ በስቲያ ሐሙስ ምሽት እንድትልኩልን እንጋብዛችኋለን። ጥያቄዎቻችሁን ለመላሾቹ በቀጥታ ማቅረብ ነው የምፈልገው ያላችሁ አድማጮች የምትሉ አድማጮች ማለቴ ነው፣ የስልክ ቁጥሮቻችሁን ብትልኩልን ፕሮግራሙ ሲቀረጽ ደውለን ከእንግዶቻችን ጋር እናገናኛችኋለን።
አሁን በድምጽ ለማኖር የምትፈልጉ በስልክ ቁጥር 202-205-9942 ደውላችሁ የውስጥ መስመር 14 ላይ ጥያቄዎቻችሁን በድምጽ በተቀረጸው መሳሪያ መሰረት አኑሩ፣ ወይም ኢሜይል ለሚቀናችሁ horn@voanews.com ላይ ጻፉልን። በፌስቡክ አት ቪኦኤ አምሃሪክ ላይ አስፍሩ። ለጥያቄው መልስ አድማጮች ሌላም ማሳሰቢያ አለን። ስርጭታችንን በአሃዱ ሬዲዮ ኤፍኤም 94.3 ለምትከታተሉ አድማጮቻችን ምላሻችሁን እንፈልጋለን። በስልክ ቁጥራችን 202-205-9942 የውስጥ መስመር 14 እንዲሁም በኢሜይል horn@voanews.com ጻፉልን። አስተያየቶቻችሁን አድርሱን። በጥራት ይደመጣል? እንዴት ነው የምትከታተሉት? የትኛው መንገድ ይመቻል? እንቀበላለን። እናመሰግናለን።
ከመሰናበታችን በፊት ማጠቃለያ ዜና። የፌደራል ከፍተኛ ፍርድ ቤት የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዳይሬክተሩን ጨምሮ የአራት ተከሳሾች ጉዳይ በሌሉበት እንዲታይ ወስኗል። የአቃቤ ሕግ ምስክሮች በምን ጉዳይና በማን እንደሚመሰክሩም ለተከሳሽ ጠበቆች አቃቤ ሕግ ለይቶ እንዲሰጥ ታዟል። የሱዳን የጦር ሰራዊትና ተቃዋሚ መሪዎች በቅርቡ የደረሱትን ስልጣን የመጋራት ስምምነት ተግባራዊ ማድረግ ሲጀምሩ የፖለቲካ ምህዳሩን ለሴቶች ክፍት እንዲያደርጉ ተሟጋቾች ጥሪ አቅርበዋል።
የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በአዲስ አበባው አህዱ ራዲዮ ኤፍኤም 94.3 በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
ቆንጅት ታየነን። ፕሮግራማችንን የመራው ንጉሱ ታምሬ ነው። ዋና አዘጋጅ ታበላቸው። ከተቀሩት ባልደረቦቻችንም ጋር በዚሁ እንሰናበታለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም
ደህና ደሩ።